ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቻችን እንደምን አመሻችሁ። ዛሬም ተከታታዩን የሁለተኛን ሳሙኤል መጽሐፍ ጥናታችንን በእግዚአብሔር ፈቃድና ደጋፊነት ከምዕራፍ 9 ቁጥር 1 እስከ ምዕራፍ 11 ቁጥር 1 ድረስ አብረን እንመለከታለን። በዚህ ጊዜ ሁሉ ውስጥ ታዲያ ጌታ መንፈስ ቅዱስ ደግሞ ተገልጦ ለኔና ለእናንተ ታላቁን ምሕረቱን ድንቅ ሥራውን ይገልጥልናል፣ ያስተምረናል። እግዚአብሔር የተመሰገነ ይሁን። እንግዲህ አሁን የቤት ውስጥ ሥራችሁን ቆም ቆም ታደርጉና ወደ ጌታ ማድ ለዚህች ለሰላሳ ደቂቃ አብረን እንቀርባለን። እግዚአብሔር ይክበር ይመስገን። እስቲ የዕለቱን ዝግጅታችንን በዚህ ዝማሬ
እግዚአብሔር ይክበር ይመስገን። በዚህ ዝማሪ ያገለገለን ወንድማችንን መስተንግዶቱን እግዚአብሔር አብዝቶ ይባርከው። እንጸልይ። ጌታ ሆይ ኖ ባለፍንበት መንገድ ሁሉ አንተ ከኛ ቀድመህ ነበርክ ስትመራን። እግዚአብሔር ሆይ ከውድቀትም ስትጠብቀን እንዲሁ እግዚአብሔር አምላካችን ሆይ በቸርነትህና በበጎነትህ ውስጥ አድርገህ ደግሞ እንደገና ይህችን አንዲትን የምህረት ቀን እንድንካፈረርተናልና እናመሰግንሃለን። በጥሻውም ውስጥ ያሳለፍከን እግዚአብሔር ሆይ ከውድቀትም የታደግከን ከሰይጣን መንጋጋም ደግሞ እንድናመልጥ የረዳን አንተን። ዛሬ ደግሞ እነሆ በቤትህ ቆመን ስምህን ጌታዬ ሆይ ቅዱሱን ስምህን እግዚአብሔር አምላኬ እንድንጠራ እንድናመሰግን ታላቅን ጸጋ ለእኛ ጌታዬ ሆይ አፍሳልና እጅግ አድርገን እናመሰግንሃለን። በዚህች ሰዓት የተቅበዘበዘች የተጨነቀች ያላረፈች እግዚአብሔር አምላኬ ዙሪያዋ ሁሉ ገደል የሆነባት ነፍስ ካለች እኔ ባሪያ ጸልያለሁ እንድታድናትና እንድትናገራት የቀናውንም መንገድ እንድታሳያት እግዚአብሔር አምላኬ ቀንበሯን ሁሉ ከላላ አውርደህ ጌታ ኢየሱስ ክርስቶስ እንድታሳርፋት ባሪያህ እኔ እለምንሃለሁ። እግዚአብሔር አባቴና አምላኬ ሆይ ወደ እውነትና ወደ ሕይወት ምምራት ከሕይወት ምንጭ ምጠጥታ ለዘላለም ማረፍ እንድትችል ይህችን ነፍስ እግዚአብሔር አምላኬ በየስፍራ ሁሉ እንድትገናኛት እኔ ጌታዬ ሆይ እለምንሃለሁ። ጌታ ሆይ ሁሌም እንደምትሰማኝ አምናለሁ። አንተ ድንቅን ነገር እግዚአብሔር ሆይ ለማድረግ ምንም አይሳንህምና የሚከለክልህ የሚያግድህም የለምና አቤቱ አምላኬ ሆይ በአደባባይ በጓዳውም ውስጥ ያለውን ሁሉ አንተ ትገናኛለህ። እኔ አምላክሽ ነኝ፣ ተነሺ፣ ከውድቀትሽም ደግሞ ታጠቢ፣ ቁሚ ብለ እጇን ይዘችን ነፍስ እንደምታቆማት አምናለሁ። እግዚአብሔር ሆይ ይህንን ጸሎት ለምን እንደምጸልይ አንተ ታውቃለህ፣ እኔ ግን ባሪያህ አላቅም። ጌታ ኢየሱስ ክርስቶስ ስለዚህ ቃል አመሰግንሃለሁ። ስለዚህ ድንቅ ሥራህም አመሰግንሃለሁ። ቃልህን በሙላት ያለ መከልከል ወደኛ ላክልን። ጊዜውንም ሁሉ ባርክልን። ስለ ታላቁና ስለ ዘላለማዊ ስምህ ስትል አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ዳዊት ለእግዚአብሔርን ቤተ መቅደስ ሰራለታለሁ ብሎ በመነሳቱ እግዚአብሔር ዳዊት ይዞት የተነሳውን መልካም ዓላማ አንኳሶ እንዳልተወው ይልቁንም ዋጋ እንደሰጠው ቤቱን ማለትም የዳዊትን ቤት እግዚአብሔር ደግሞ እንደሚሰራለት ለዘላለም ከመንግስቱ ሰው እንደማይጠፋ ቃል እንደገባለትም ከተመለከተን በኋላ ከምዕራፍ 8 ደግሞ ዳዊት መንግስቱን እንዳጠናከረ መመልከታችን ይታወሳል። ዛሬ እንግዲህ ከሁለተኛ ሳሙኤል ምዕራፍ 9 ትምህርታችንን እንጀምራለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1 እስከ 4 ያለውን ስፍራ ተመልከቱ። ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1 እስከ 4 ያለውን ስፍራ ተመልከቱ። ወዳጆች ምዕራፍ 9 የሜምፊቦስቴን ታሪክ ይዞ ይገኛል ማለታችን ይታወሳል። ይህ ሰው የሳኦል የልጅ ልጅ ሲሆን የዮናታን ደግሞ ልጅ ነው። አስተዋላችሁ? ይህ ሰው የሳኦል የልጅ ልጅ ሲሆን ለዮናታን ደግሞ ልጁ ነው። እንግዲህ ዳዊት ከዚህ ሰው ጋር ወዳጅነትን መስርቷል። እስቲ ከቁጥር 1 እስከ 4 ያለውን እናንብብ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበር። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም እኔ ባሪያ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሡን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሡም ወዴት ነው አለው። ሲባም ንጉሡን እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው ይላል። እንግዲህ ተመልከቱ፣ የሳውል አገልጋይ የሆነው ሲባ ሜምፊቦስቴ የተደበቀበትን ቦታ አሳልፎ ለዳዊት ተናገረ። ዳዊትም በቀላሉ ይገለው ይችል ነበር። ቁጥር 5 እና 6 ደግሞ አለፍ ብለን እንመልከት። ንጉሡም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያ አለ ይላል። ሜምፊቦስቴ ወደ ዳዊት እንደመጣ ይገለኛል ብሎ አስቧልና በግንባሩ በዳዊት ፊት ወደቀ። ዳዊት ግን በስሙ ጠርቶ ያናግረው ጀመር። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ አድርጌአለሁና አትፍራ፣ የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ፣ አንተ ሁልጊዜ ከገበታዬ እንጀራ ትበላለህ ይላል። ሁለተኛ ሳሙኤል ምዕራፍ 9 ቁጥር 7ን ይመለከቷል። ዳዊት ፈጠን ብሎ ለምን እንዳስመጣው ነገረው። የአባቱን ምድር እንደሚመልስለትና በንጉሡ ገበታ ላይ ቋሚ የሆነ መቀመጫ እንደሚሰጠው አሳወቀው። ከልጆቹም እንዳንዱ አድርጎ አከበረው። እርሱም የሞተ ውሻ ወደምመስል ወደ እኔ እየተመለከትክ እኔ ባሪያ ምንድር ነኝ ብሎ እጅ ነሳ አይላል። እዚህ ላይ ሜምፊቦስቴ የመለሰውን መልስ ልብ በሉ ወዳጆች። በዚህ ዙፋን ላይ ሌላ ንጉሥ ተቀምጦ ቢሆን ኖሮ ይህንን ሰው ገና ድሮ ገሎት ነበር። ይህ ታሪክ ፈጽሞ በተለወጠም ነበር። ሜምፊቦስቴ ራሱን እንደ ውሻ ቆጠረ። ነገር ግን ዳዊት ውሻ ብሎ አልጠራውም። ዳዊት ያለው ነገር ቢኖር አንተ የሞተ ውሻ አይደለም፣ አንተ ሜምፊቦስቴ የዮናታን ልጅ ነህ፣ ለአንተ መልካም ነገር ለማድረግ ፈልጌያለሁ ነበር ያለው። የሚገርም ነው። ንጉሡም የሳውልን ባሪያ ሲባን ጠርቶ ለሳውልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ፣ አንተና ልጆች ሎሌዎችም ምድሩን እረሱለት፣ ለጌታም ልጅ እንጀራ የሆነው ዘንድ ፍሬውን አግባ፣ የጌታህ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ለሲባም 15 ልጆችና 20 ባሪያዎች ነበሩት የሚልን ቃል ደግሞ ከቁጥር 9 እስከ 10 ባለው ስፍራ ላይ እናገኛለን። ሳውል የነበረውን ሀብት ሁሉና መሬቱን ለሜምፊቦስቴ ተመለሰለት። በትክክልም ሲታይ የሀብትና መሬት የርሱ ነበር። ዳዊትም ይህንን በሚገባ ተመለከተ። ከቁጥር 11 እስከ 13 ያለውን ተመልከቱ። ሲባም ንጉሡን ጌታዬ ንጉሡ ባሪያውን እንዳዘዘ እንዲሁ ባሪያ ያደርጋል አለው። ሜምፊቦስቴም ከንጉሡ ልጆች እንዳንዱ ከዳዊት ገበታ ይበላ ነበር። ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፊቦስቴ ያገለግሉ ነበር። ሜምፊቦስቴም ከንጉሥ ገበታ ሁልጊዜ እየበላ በኢየሩሳሌም ተቀምጦ ነበር። ሁለት እግሩም ሽባ ነበረ ይላል። ዳዊት ለሜምፊቦስቴ ያደረገው ነገር ሁሉ ወዳጆቼ ድንቅ ነው። ነገር ግን ከመጽሐፍ ቅዱስ ልንማራቸው የሚገቡ እኔም ደግሞ ሳልናገርባቸው ላልፍ የማልወዳቸው ብዙ መንፈሳዊ እውነቶችን ያዙ ወሳኝ የሆኑ ትምህርቶች አሉ። አንደኛ፣ የእግዚአብሔር ልጅ የሆነ ሁሉ በእግዚአብሔር ዓይን ሽባ እንደሆነ ራሱን ያያል። ጻፍ አድርጉ። የእግዚአብሔር ልጅ የሆነ ሁሉ በእግዚአብሔር ዓይን ሽባ እንደሆነ ራሱን ያያል። በሮሜ ምዕራፍ 3 ከቁጥር 15 እስከ 16 በሮሜ ምዕራፍ 3 ከቁጥር 15 እስከ 16 እንዲህ ተብሎ ተነግሮናል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ጥፋትና ጉስቁልና በመንገዳቸው ይገኛል ይላል። የሰውን ልጆች በተመለከተ ከእግዚአብሔር ሆስፒታል የቀረበ ዘገባ ቢኖር ይህንን የሚመስል ነው ወዳጆቼ። እግሮቻችን የሚጓዙት በጥፋት መንገድ ነው። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በርሱ ላይ አኖረ ይላል። ኢሳይያስ 53 ቁጥር 6ን ይመለከቷል። የምሳሌ ጻፊም እንዲህ ይላል፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። ምሳሌ 16 ቁጥር 25ን ይመለከቷል። እግሮቻችን የሚጓዙት ወዳጆቼ በከፋው መንገድ ነው። በመጽሐፍ ቅዱስ ውስጥ እግር ወይም አረማመድና ነፍስ የተያያዙ ሐሳብን ይዘው ነው የሚጓዙት። አስተዋላችሁ? በመጽሐፍ ቅዱስ ውስጥ እግር ወይም አረማመድና ነፍስ የተያያዙ ሐሳብን ይዘው ነው የሚጓዙት። ዳዊት ከገበታው የሚበላ በሕይወቱ ሙሉ ሽባ ልጅ እንዳለው አሁን አስተውሉ። መዝሙር 56 ቁጥር 13 መዝሙር 56 ቁጥር 13 ነፍሴን ከሞት እግሮቼን ከመውደቅ አድነሃልና። መዝሙር 73 ቁጥር 2 ላይ ሲናገር እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወርቅ ትንሽ ቀረ ይላል። ዳዊት ሽባነት ምን እንደሆነ በሚገባ ያውቃል። በመዝሙር 116 ቁጥር 8 ደግሞ ሲናገር በመዝሙር 116 ቁጥር 8 ነፍሴን ከሞት ዓይኔንም ከንባ እግሬንም ከመሰናክል አድኗልና አይላል። ወገኖቼ ሁላችንም በእግዚአብሔር ፊት ሽባና አንካሶች ነን። እግዚአብሔር በኤርምያስ በኩል ሲናገር የሰው ልብ ከሁሉ ይልቅ ተንኮለኛና እጅግም ክፉ ነው፣ ማንስ ያውቀዋል ይላል። ኤርምያስ ምዕራፍ 17 ቁጥር 9 ኤርምያስ 17 ቁጥር 9ን ይመለከቷል። ከሰው ልብ የሚወጣው ክፉ ነገር ነው፣ ይህም ደግሞ እጅግ ጥፋት ነው። ከሰው ተፈጥሮ ምንም መልካም ነገር ልትጠብቁ አትችሉም። ጳውሎስ ሲናገር በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም ይላል። ሮሜ ምዕራፍ 7 ቁጥር 18ን ተመልከቱ። ሮሜ ምዕራፍ 7 ቁጥር 18ን ይመለከቷል። ጳውሎስ በሥጋው ላይ እምነት ያልነበረው ሰው ነበር፣ በሕግ ውስጥ ያለው ኩነኔ ነው። ዮሐንስ ምዕራፍ 14 ቁጥር 6 ሲናገር ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። በዚህ መንገድ ስንመጣ ብቻ ነው ወዳጆቼ እግዚአብሔር የሚቀበለን። ሁለተኛው ነገር ደግሞ ዳዊት ለዮናታን ሲል ለሜምፊቦስቴ ቸርነትን አደረገ። ይህ ለንማረው የሚገባ ትልቁ መንፈሳዊ ትምህርት ነው። ዳዊት ለዮናታን ሲል ለሜምፊቦስቴ ቸርነትን አደረገ። እንደምታውቁት ዳዊት ይህንን ልጅ አያውቀው፣ ያደረገው ሁሉ ለሚወደው ለዮናታን ሲል ነው ያደረገው። ዳዊት ወደ ልጁ ሲመለከት ሽባ የሆነውን ልጅ አልነበረም የተመለከተው። ከዚህ ልቅ ይመለከት የነበረው ዮናታንን ነበር። ከዮናታን ጋር ቃል ኪዳን አድርጎ ነበር። ረዳት ለሌለው ሰው የተደረገው ርኅራዬ፣ ምሕረትና ጸጋ ለሌላው ሲባል የተደረገ ነበር። ዮናታን በዳዊት ዘንድ ምን ያህል ቦታ እንደነበረው በዚህ ውስጥ መመልከት ይቻላል። ዳዊት የዮናታንን ሞት በሰማ ጊዜ አያላንም በሰልፍ ውስጥ እንዴት ወደቁ፣ ዮናታንም በኮረብቶች ላይ ወድቋል። ወንድሜ ዮናታን ሆይ እኔ ስላንተ ጨነቃለሁ። ባንተ ዘንድ ውድህ እጅግ የተለየ ነበር። ከሴት ፍቅር ይልቅ ፍቅርህ ለኔ ግሩም ነበር ነው ያለው። ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 25 እስከ 26 ያለውን ስፍራ በኋላ ተመልከቱ። አሁን እግዚአብሔር እኔንም ሆነ እናንተን ያዳነው ወገኖቼ በጌታ በኢየሱስ ምክንያት ነው። ኢየሱስን እንደ ግላ ዳኛችን አድርገን ስንቀበለው በውድ ልጁ በኩል ይቀበለናል። ኤፌሶን ምዕራፍ 1 ቁጥር 6ን ልብ ይሏል። እግዚአብሔር በክርስቶስ በኩል ሲመለከተን የዚያን ጊዜ ተቀባይነትን ነው የምናገኘው። ሦስተኛው ደግሞ ልንማር የሚገባን ቁም ነገር ዳዊት ስለ ሜምፊቦስቴ ሽባነት የተናገረው ነገር የለም። ጻፍ አድርጉ። ዳዊት ስለ ሜምፊቦስቴ ሽባነት የተናገረው ነገር የለም። ዳዊት ስለዚህ ልጅ ሽባነት የተናገረው ነገር ከቶ አልነበረም። ተዘግቦም የተቀመጠ ነገር አናገኝም። ሽባ በመሆነ አዝናለሁ አላለውም። ነገር ግን እንደ ልዑል ልጅ አድርጎ ተቀበለው። በንጉሥ የመመገቢያ ገበታ ላይም አስቀመጠው። ወዳጆቼ የእኛም ሽባነት በልጁ በጌታ በኢየሱስ ክርስቶስ ደም በመሸፈኑ እና በመዳኑ በእግዚአብሔር ፊት ተቀባይነትን አገኘን። የዕብራውያን ጸሐፊ ኃጢአታቸውንና መጻቸውን ደግም ያላስብም ይላል። ዕብራውያን ምዕራፍ 10 ቁጥር 17ን ይመለከቷል። ዕብራውያን ምዕራፍ 10 ቁጥር 17 ታዲያ እኔና እናንተን ይህ ደስ አያሰኘንምን? አራተኛው ልንማረው የሚገባን ትምህርት ደግሞ ሜምፊቦስቴ ስለ ራሱ ሽባነት የተናገረውም ነገር አልነበረም። ይህንንም ጻፍ አድርጉ። ሜምፊቦስቴ ስለ ራሱ ሽባነት የተናገረው ነገር አልነበረም ማለት ነው። ዳዊትና ሜምፊቦስቴ በአንድ ጠረጴዛ ላይ ተቀምጦ ሲነጋገሩ ምን ታስባላችሁ? ይነጋገሩት የነበረው ስለ ሌላ ሰው ነው። ይህ ሰው ማን እንደሆነ ታውቃላችሁን? ይህ ሰው ዮናታን ነበር። ዳዊት ዮናታንን እጅግ አድርጎ ይወደዋል። ሜምፊቦስቴም አባቱ ስለሆነ ዮናታንን እንዲሁ ይወደዋል። የንግግራቸው ርዕስም ዮናታን ነበር። ዛሬም የኛ ዋና መነጋገሪያ ሊሆን የሚገባው ጌታችንና መድኃኒታችን ኢየሱስ ክርስቶስ መሆን ይገባል። ወዳጆቼ ብዙ ሰዎች ተሰባስበው አስቀድሞ ይኖሩበት የነበረውን ሕይወትና የሰሩትን ኃጢአት ማውራትን ይወዳሉ። ይህ እጅግ የሚያስከፋ ነው። ይህ ደግሞ ወዳጆቼ አሳዛኝ ድርጊት ነው። ከዚህ ይልቅ ልናወራው የሚገባንና የልንጫወተው ብዙውም ጊዜ በሕይወታችን ልናሰላስል የሚገባው ነገር ቢኖር ኃጢአታችንን ይቅር ስላሰኘውና ስለምንወደው ኢየሱስ ክርስቶስ መሆን ይገባል። እግዚአብሔር ስለዚህ የተመሰገነ ይሁን። አምስተኛው ነጥብ ደግሞ ስለ ሜምፊቦስቴ ሽባነት ሌሎች የተናገሩት ምንም ነገር አልነበረም። ይገርማል። ስለ ሜምፊቦስቴ ሽባነት ሌሎች ሰዎች የተናገሩት ምንም ነገር አልነበረም። አንድ ትልቅ የመመገቢያ ጠረጴዛ ላይ ብዙ ሰዎች ተሰብስበው ተቀምጠዋል። አንድ ቀን ንጉሥ ዳዊት ሽባ የሆነን ልጅ ይዞ ወደ ጠረጴዛው ሲመጣ ተመለከቱ። ስለዚህ ልጅ ያሉት ነገር ግን አልነበረም። ይልቁንስ ከዳዊት አፍ የምስጋናና የክብር ቃል ስለ ሜምፊቦስቴ ሲነገር በሰሙ ጊዜ ወደዱት። ክርስቶስም ዛሬ ወዳጆቼ ወደ እርሱ እንድንቀርብ እየጋበዘን ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይለናል። ማቴዎስ ምዕራፍ 11 ቁጥር 28 እና ዮሐንስ ምዕራፍ 7 ቁጥር 37 መመልከት ይቻላል። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እና ዮሐንስ ወንጌል ምዕራፍ 7 ቁጥር 37 መመልከት ይቻላል። ጌታችን ኢየሱስ ክርስቶስ በጉስቁልናውና በመከራው በሞቱና በትንሣኤው መንፈሳዊ ሽባነታችን ተፈወሰ። በዚህን ሰዓት ይህንን መልእክት በራዲዮ የምታዳምጥ ወገኔ ሆይ ሽባነህን ኢየሱስ ክርስቶስ ይፈውሳል። እንግዲህ ነጥቦቹን አንድ ጊዜ ልድገምላችሁ። አንደኛው ከዚህ ልንማር የሚገባን ትምህርት የእግዚአብሔር ልጅ የሆነ ሁሉ በእግዚአብሔር ዓይን ሽባ እንደሆነ ራሱን ያያል የሚል ነበር። ሁለተኛው ነጥባችን ደግሞ ዳዊት ለዮናታን ሲል ለሜምፊቦስቴ ቸርነትን አደረገ የሚል ነው። ሶስተኛው ነጥባችን ደግሞ ዳዊት ስለ ሜምፊቦስቴ ሽባነት የተናገረው ነገር የለም ብለናል። አራተኛው ደግሞ ሜምፊቦስቴ ስለ ራሱ ሽባነትም እንዲሁ የተናገረ ነገር አልነበረም። አምስተኛውና የመጨረሻው ነጥባችን የነበረው ስለ ሜምፊቦስቴ ሽባነት ሌሎች ሰዎችም የተናገሩት ምንም ነገር አልነበረም ነው ያለው። እንግዲህ እነዚህ አምስቱ ነጥቦች ለመንፈሳዊ ሕይወታችን እጅግ ጠቀሜታን አላቸው። እግዚአብሔር የተመሰገነ ይሁን። እንግዲህ አድማጮች ከዚህ በመቀጠል እንግዲህ የሁለተኛ ሳሙኤል ምዕራፍ 10 ትምህርትን አብረን እንመለከታለን። በዚህ ክፍል ዳዊት ከአሞናውያንና ከሶራውያን ጋር ስለመዋጋቱ እንመለከታለን። በምዕራፍ 10 ውስጥ ማለቴ ነው። ዳዊት ከአሞናውያንና ከሶራውያን ጋር ስለመዋጋቱ እንመለከታለን። እስቲ ሁለተኛ ሳሙኤል ምዕራፍ 10 ከቁጥር 1 እስከ 3 ያለውን ተመልከቱ። ከዚህ በኋላ የአሞን ልጆች ንጉሥ ሞተ፣ ልጁም ሐኖን በፋንታው ነገሰ። ዳዊትም አባቱ ወረታ እንዳደረገልኝ እኔ ለናኦስ ልጅ ለሐኖን ቸርነት አደርጋለሁ አለ። ዳዊትም አባቱ ስለሞተ ሊያጽናናው ባሪያዎቹን ላከ። የዳዊትም ባሪያዎች ወደ አሞን ልጆች አገር መጡ። የአሞን ልጆች አለቆች ጌታቸውን ሐኖንን ዳዊት አባትህን አክብሮ ሊያጽናና ባሪያዎቹን ወደ አንተ የላከ ይመስልሃልን? ዳዊትስ ከተማይቱን ለመመርመርና ለመሰለል ለማጥፋትም ባሪያዎቹን የላከ አይደለምን አሉት ይላል። እነዚህ ሰዎች በአጠቃላይ በዳዊት ላይ እምነት እንደሌላቸው ማየት ትችላላችሁ። ጓዳዊ የሆነው አቀራረቡ መጥፎ ትርጓሜን አመጣበት። አኖንም የዳዊትን ባሪያዎች ወስዶ የጢማቸውን ገሚስ ላጨ፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው የሚልን ቃል ደግሞ አለፍ ብለን እንመለከታለን። ወገኖቼ ይህ ድርጊታቸው ማዋረድ ነበር። የዳዊትን መልእክተኞች እንዲያድርገው ያዋርደዋቸዋል፣ ያሳፍሯቸዋል ብዬም አልገምትም። ዳዊትም ያን በሰማ ጊዜ ሰዎቹ እጅግ አፍረው ነበሩና ተቀባዮች ላከ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አላቸው። የአሞን ልጆች በዳዊት ዘንድ እንደ ተጠሉ ባዩ ጊዜ የአሞን ልጆች ልከው ከሶርያውያን ከቤትሮብና ከሱባ 20,000 እግረኞች ከማዕካ ንጉሥም 1,000 ሰዎች ከጦብም 12,000 ሰዎች ቀጠሩ የሚልን ቃል ደግሞ ከቁጥር 5 እስከ 6 ባለው ስፍራ ላይ እናገኛለን። ስለላችሁ አሞናውያን ራሳቸውን በዳዊት ፊት እንዲጠሉ ካደረጉ በኋላ ለጦርነት እንደተዘጋጁ ትመለከታላችሁ። ከሶርያውያንም ነፍስ ገዳዮችንና ተዋጊዎችን መቅጠር ጀመሩ። አለፍ ብላችሁ ከቁጥር 7 እስከ 10 ያለውን መመልከት ይቻላል። እስራኤላውን ያሏት ወታደሮች ከጦርነት ብዙ የራቁና ጦርነትን የረሱ ናቸው። ኢዮአብ ያደረገው ነገር ቢኖር የተገዙት የአሞናውያን ወታደሮችና የሞአባውያን ጭፍሮች በአንድ ላይ እንዳይገጥሙ ምርጥ የሆነውን ሰራዊቱን መካከላቸው ማግባትና መለያየት ነበር። ሶራውያንም ከእስራኤል ፊት ሸሹ። ዳዊትም ከሶራውያን 700 ሰረገሎች 40,000 ፈረሰኞች ገደለ። የሰራዊቱንም አለቃ ሶባክን መጣ። እሱም በዚያ ሞተ። ለአደራዛርም የሚገብሩ ነገስታት ሁሉ በእስራኤል ፊት እንደ ተሸነፉ ባዩ ጊዜ ከእስራኤል ጋር ታረቁ፣ ገበሩላቸው። ሶራውያንም ከዚያ ወዲያ ያሞንን ልጆች ይረዱ ዘንድ ፈሩ ይላል። ከቁጥር 18 እስከ 19 ያለውን ይመለከቷል። ይህ ለእስራኤል ታላቅ ድል ነው። ይህም ሁኔታ በዚያን ወቅት ካሉት መሪዎች ይልቅ ዳዊትን ታላቅ መሪ እንዲሆን አደረገው። እንግዲህ ወገኖች የሁለተኛ ሳሙኤል ምዕራፍ 10 ጥናታችንን እዚህ ላይ እንገታና ወደ ምዕራፍ 11 ደግሞ እንሸጋገራለን። በዚህ በሁለተኛ ሳሙኤል ምዕራፍ 11 ውስጥ የዳዊትን ሁለት ትልልቅ ኃጢአቶች እንመለከታለን። አሁን ወደ ሁለተኛ ሳሙኤል መጽሐፍ ሁለተኛና መጨረሻ ክፍል ወደ ሆነው ና እኔ የዳዊት ነው ወዳልኩት ሐሳብ መጥተናል። በመጀመሪያዎች አካባቢ የዳዊትን በድል ምክንያት ያገኛቸውን ደስታዎች ተመልክተናል። ከእግዚአብሔር በረከት የተነሳ በምድር ላይ ታላቅ ንጉሥ ሆነ። ሆኖም በዚህ ምዕራፍ ላይ የተዘገበው ኃጢአት ዳዊትን ከእግዚአብሔር ፍርድ ሥር አዋለው። ከዚህ ጊዜ በኋላ ዳዊት በችግር ውስጥ ወደቀ። ወዳጆቼ ሕይወቱም ክፉና ልብ የሚሰብር ነበር። ይህ ኃጢአቱ እስከ ዛሬ ድረስ ለእግዚአብሔር ጠላቶች መሳለቂያና ስድብ ሆነላቸው። ይህ ሰው ነው እንግዲህ የእግዚአብሔርን ልብ ያሳረፈው በማለት መዘባበቻና መሳለቂያ ያደረጉት። የእግዚአብሔር ቃል ከዳዊት ኃጢአት ጋር አልተጫወተም። ይህ ኃጢአት አይደለም አላለም። ይልቁንስ እግዚአብሔር ኃጢአት ነው ስላለው ዳዊት ተቀጣበት። እስቲ ሁለተኛ ሳሙኤል ምዕራፍ 11 ቁጥር 1 እንመልከት። እንዲህም ሆነ በዓመቱ መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልም ሁሉ ሰደደ። ያሞንንም ልጆች አገር አጠፋ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር ይላል። ነገሥታቶች ወደ ውጊያ የሚሄዱበት ወቅት ነበር። ይህም ማለት እርስ በርስ በጦርነት በመፈላለግና በመቆራቆስ ጉልበታቸውንና ኃይላቸውን የሚፈትሹበት ወቅት ነበር። ዳዊት በዚህ ጦርነት ኢዮአብን ከአሞናውያን ጋር እንዲዋጋ ከላከ በኋላ እርሱ በከተማው ተቀመጠ። ለምን ይሆን በከተማው የቀረው? ለዚህ መቼም የምሰጠው መልስ በራሴ ግምት ላይ ተመስርቼ ነው። ዳዊት ቤተ መንግሥቱን ካሳነጸ ቅርብ ጊዜ ነው። የወጣትነትን ቢሆን በምድረ በዳና በዋሻ ውስጥ ስላሳለፈ ይህ የቤተ መንግሥት ኑሮ የሰጠው ምቾት ልዩ ነበር። ስለዚህ ይህንን ምቾት በመውደዱ በከተማው ለመቆየትና በቤቱ ለመዝናናት መረጠ። ብልጽግና ወንዶችንና ሴቶችን የሚያጠምድ ክፉ በሽታ ነው ወዳጆቼ። ታላቁ ምቾታችን ለምድራችን እርግማን ሊሆን ይችላል። ዳዊት በኢየሩሳሌም ቀረ። የመጀመሪያው ስህተቱም ይህ ነበር። ከሰዎቹ ጋር ወደ ጦር ሜዳ መሄድ ይገባው ነበር። እንግዲህ አድማጮች የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። ደህና እደሩ።
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና እደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።